ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ አድማጮቻችን፣ እግዚአብሔር አምላካችን ዛሬም ረድቶን ነው የመጽሐፍ ቅዱስ ትምህርታችንን ይዘን ቀርበናል። ዛሬ እንግዲህ አብረን የምንመለከተው መጽሐፈ ምሳሌን ይሆናል ማለት ነው። እግዚአብሔር አምላካችን ባለፉት ተከታታይ ጊዜያት ከኤፌሶን መልእክት ብዙ ነገሮችን እንዳስተማረንና ለእምነታችንም ደግሞ የሚበጀውን ስንቅ እንደሰነቀልን ባለሙሉ ተስፋ ነኝ። ከዚህ ከመጽሐፈ ምሳሌ ውስጥ ደግሞ እግዚአብሔር ታላቅን በረከት እንደሚያፈስልን፣ ታላቅን መረዳትን እንደሚሰጠን ባለሙሉ ተስፋ ነኝ። እናንተስ? አዎ፣ እግዚአብሔር ሳይባርክ አይተውም። እኛ ልባችንን አዘጋጅተን ወደ እርሱ ጸጋ ዙፋን እንቅረብ። እግዚአብሔር ዛሬም ደግሞ እንደ ልማዱ ይናገረናል። እስቲ በማስቀደም ይህንን ዝማሬ ልጋብዛችሁ። ወዳጆቼ በእውነት ዘማሪው እንደተናገረው ወይም እንደዘመረው ለዚህ ለጠፋ ዓለም ጨው ሆነን ተገኝተናል ወይ? ብዙ ጊዜ እግዚአብሔር ከቃሉ ማድ መግቦናል፣ ብዙም ነገር አስታጥቆናል። ታዲያ ትርፋችን የቱን ያክል ነው? መክሊታችን የቀበርን ሰዎች አለን? በተራራ ላይ የምትታይን ከተማ መስለናለን ወይንስ ደግሞ እንዲሁ ከንቅብ በታች ቁጭ አድርገውት የሚበራ የጋንን መብራት መስለናል? እስቲ እናስተውል፣ ንጸልይ። እግዚአብሔር አምላካችን ሆይ እባክህ እኔንም ወገኖቼንም ለዚህ ለጠፊው ዓለም እግዚአብሔር አምላኬ ሆይ ጨው አድርገህ ወደ እነዚህ ሰዎች ላከን። ስትልከን ደግሞ አስታጥቀን ባዶ እጃችንን ወጥተን ውጊያ እንዳንገጥም በጠላትም እንዳንሸነፍ እግዚአብሔር አምላካችን ወይ በመንሰለፍበት የጦር ሜዳ መማረክን እንድንችል ጸጋህንና ኃይልህን እንዲሁም ጥበብህን አብዛልን። ጌታችንና መድኃኒታችን ሆይ ብዙ ጊዜ በዚህ ራዲዮ አማካኝነት ብዙ ቁም ነገሮችን ተናግረናል፣ አስተምረናል። እግዚአብሔር አምላካችን ሆይ ለሌሎች ደግሞ ትርፎነን ተገኝተናልን? አቤቱ አምላካችን ሆይ ለሌሎች ስብራን ሆነን ተገኝተናልን? አቤቱ አምላካችን ሆይ እባክህ ለሌሎች ደግሞ ምሳሌዎች የምንሆን ሰዎች አድርገ ቅረጸንና በጃጅን በቀሪው የሕይወታችን ዘመን ሁሉ እግዚአብሔር አምላካችን ሆይ በአሕዛብ መካከል ስንመላለስ ለሌሎች እግዚአብሔር አምላካችን ሆይ የምንመስክር ላንተም ደግሞ የምንሮጥበትን ጸጋና እውነት እግዚአብሔር ሆይ ጉልበትን የምትሰጠን ዘንድ እንለምናለን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ መጽሐፈ ምሳሌን እንጀምራለን። አቤቱ አምላካችን ሆይ በዚህ ውስጥ ማንነታችንን እንድናገኝ ያንተን ድንቅ ሥራ ማየት እንድንችል እርዳን። ከዚህ ከቃልህ እውነት ደግሞ እግዚአብሔር ሆይ ድንቅን ነገር ተመረን ለሌሎች ደግሞ እግዚአብሔር ሆይ መትረፍ የምንችልበትን ጸጋ ስጠን። ቤተሰባችንን ባርክ፣ ጎረቤቶቻችንን ባርክ፣ ሰፈራችንን ባርክ፣ አገራችንን ምድራችንን ባርክ። እግዚአብሔር አምላካችን ሆይ ወደሚጠፉት እግዚአብሔር ሆይ አንተ ወደማያውቁት ሕዝብ ደግሞ አስታጥቀህ ላከን። በዚህ ሰዓት ደግሞ በመካከላችን ተገኝተህ አስተምረን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ በጌታ የተወደዳችሁ አድማጮቻችን ቀደም ብዬ እንደተናገርኩት ዛሬ ጀምሮ ደግሞ ለጥቂት ሳምንታት አብረን የምንመለከተውና ከጌታ ማዳብረን የምንመገበው ከመጽሐፈ ምሳሌ እግዚአብሔር የሚናገረንና የሚያስተምረንን ነው። ውብሸት አስቀድሞ በዝማሬው ውስጥ እስቲ ጌታ ሆይ እባክህ የተማርነውን ያክል የተመገብነውን ያክል ለሰዎች ለሌሎችም አልተረፍንምና ለውጠን፣ እባክህ እግዚአብሔር አምላካችን ሆይ በተናገርከን መጠን ደግሞ እኛነታችንን አልለወጥንም፣ እነሆ አልተለወጥንም፣ ለውጠን፣ መብራትም አድርገ እባክህ ላከን ሲል ነበረ። ስንቶቻችንን የዚህን አይነት ልብ ይዘን የምንጓዘው ወዳጆቼ? እግዚአብሔር ይርዳን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ በመጽሐፈ ምሳሌ ውስጥ አንዳንድ ነገሮችን ለመመልከት ያመቸን ዘንድ እስቲ ስለ መጽሐፈ ምሳሌ መግቢያውን ወይም አተታውን አቀርብላችኋለሁ እና በደንብ ተከታተሉ። የሚኖረንን ጊዜ እግዚአብሔር ይባርክልን። አድማጮች፣ በቅዱሳት መጻሕፍት ውስጥ የቅኔ ወይም የግጥም መጻሕፍት ከሚባሉት አንዱ መጽሐፈ ምሳሌ ነው። ልብ በሉ፣ በቅዱሳት መጻሕፍት ውስጥ የቅኔ ወይም የግጥም መጻሕፍት ከሚባሉት አንዱ መጽሐፈ ምሳሌ ነው። መጽሐፈ ኢዮብ፣ የመዝሙራት መጽሐፍ፣ መጽሐፈ ምሳሌ፣ መጽሐፈ መክብብና ማልየ ማልይ ዘሰለሞን ምድባቸው የቅኔ ወይም የግጥም ከሚባሉት መጻሕፍት ነው። እስቲ አንድ ጊዜ ልድገምላችሁ። መጽሐፈ ኢዮብ፣ የመዝሙራት መጽሐፍት፣ መጽሐፈ ምሳሌ፣ መጽሐፈ መክብብና ማልየ ማልይ ዘሰለሞን ማልየ ማልይ ዘሰለሞን ምድባቸው የቅኔ ወይም የግጥም ከሚባሉት መጻሕፍት ነው ማለት ነው። የመጽሐፈ ምሳሌ የመክብብና የማልየ ማልይ ጻፊ ሰለሞን ነው። መጽሐፈ ምሳሌ የጥበብ መጽሐፍ ነው። መጽሐፈ ምሳሌ የጥበብ መጽሐፍ ነው። መጽሐፈ መክብብ የነገሮችን ከንቱነት የሚያሳይ መጽሐፍ ነው። መጽሐፈ መክብብ ደግሞ የነገሮችን ከንቱነት የሚያሳይ መጽሐፍ ነው። ማልየ ማልይ ደግሞ የፍቅር መጽሐፍ ነው። ማልየ ማልይ ደግሞ የፍቅር መጽሐፍ ነው። በከንቱነትና በጥበብ መካከለ ነው ለሁለቱም ተገቢ ስፍራቸውን የሚሰጣቸው ፍቅር ነው። ሰለሞን በእነዚህ ሦስት ርዕሰ ጉዳዮች ተገቢ ግንዛቤ እንደነበረው ከጽሑፎቹ መመልከት ይቻላል። ሰለሞንን በተመለከተ መጽሐፍ ቅዱስ እርሱም 3000 ምሳሌዎችን ተናገረ፣ ማልየም 1005 ነበረ ይላል። አንደኛ ነገሥት ምዕራፍ 4 ቁጥር 32ን ተመልከቱ። አንደኛ ነገሥት ምዕራፍ 4 ቁጥር 32 ሰለሞን ከጻፋቸው 1005 ማልየዎች እጃችን የገባው አንዱ ብቻ ሲሆን ከምሳሌዎቹም እጃችን የገቡት በጣም ጥቂቶቹ ናቸው። ስለዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶፕ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ አሳዎች ይናገር ነበር። ካዛብም ሁሉ ጥበቡንም ሰምቶ ከነበሩ ከምድር ነገሥታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር ይላል። አንደኛ ነገሥት ምዕራፍ 4 ቁጥር 33 እና 34ን ተመልከቱ። ሰለሞን ምን ያህል ጥበበኛ እንደነበር ከመጻፈ ምሳሌ መመልከት ይቻላል። ምሳሌ እጥር ምጥን ባለ ቃል ጥልቅ ዕውቀትን ማስተላለፍ ያዘዴ ነው። ምሳሌዎች ካለፈ የሕይወት ዘመን ማለትም መውደቅና መነሳት፣ ማጣትና ማግኘት፣ ልምምድ የምንማራቸው ቁም ነገሮች ናቸው ማለት ይቻላል። ምሳሌዎች በቀላሉ ልናስታውሳቸው እንድንችል ባጭር ቃል የሚተላለፉ ሆነውም የሕይወት ልምምድ ፍልስፍና ላይ የተመሰረተ ውብ አባባሎች ናቸው። የመጽሐፈ ምሳሌ ቁልፍ ሐሳቡ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚል ነው። ይህንን ጥቅስ ባስታወስኩ ቁጥር አንድ በቅርቡ በዚሁ በግል ኮሌጅ በአዲስ አበባችን ከሚገኙት አስተማሪ አንዱ የተናገረው ነገር ትዝ ይለኛል። እንዲህ አለ መምህሩ፣ የጥበብ መጀመሪያ ሰውን መውደድ ነው እንጂ እግዚአብሔርን መውደድ አይደለም አለ። ታዲያ ወዳጆቼ ይህ ታላቅ ስንፍና አይደለምን? ይህስ መምህር በእውነት ይህንን ግንዛቤ አግኝቷልን? አዎ፣ እኔ የአንዳንድ ሰዎች የእግዚአብሔርን ቃል አለመረዳትና አለማስተዋል እንዲሁም ቃሉን ስተው በሌላ አይነት መንገድ ሲተረጉሙትና የራሳቸውን የሥጋ ፍላጎታቸውን ሐሳብ ሲተነፍሱ ሳይ እጅግ ያሳዝነኛል።
Every hour, 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 every
ወዳጆቼ እኔና እናንተ ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው ከሚለው ሐሳብ ጋር እንስማማለን አይደለም እንዴ? አዎ የጥበብ መጀመሪያ እግዚአብሔርን መፍራት ነው። እንደሚታወቀው የምስራቅ አገሮች የምሳሌዎችና ፈሊጣዊ አነጋገሮች መገኛ ናቸው። ምናልባትም ሰለሞን ምሳሌዎቹን ያከማቸው ከተለያዩ ምንጮች ቢሆንም ተገቢውን አርትዖት በማድረግና የራሱ የሆኑ ምሳሌዎችን በመፍጠር በመጽሐፍ መልክ አዘጋጅቷቸዋል። ይሁን እንጂ ወደፊት እንደምንመለከተው ዋናው ምንጫቸው እግዚአብሔር ራሱ ስለሆነ በመንፈስ ቅዱስ በተነሳሱ ሰዎች መጻፋቸውን እንቀበላለን። መጽሐፈ ምሳሌን የሚያነብ ሰው መመልከት እንደሚችለው ጻፊው በድንገት አነጋገሩን ከሁለተኛ መደብ ወደ ሶስተኛ መደብ ይለውጣል። ይህን ልብ በሉ። መጽሐፈ ምሳሌን የሚያነብ ሰው መመልከት እንደሚችለው ጻፊው በድንገት አነጋገሩን ከሁለተኛ መደብ ወደ ሶስተኛ መደብ ይለውጣል። ይህንንም ምክንያት በማድረግ የመጽሐፍ ቅዱስ ምሁራን በሁለተኛ መደብ የቀረቡት ምሳሌዎች ሰለሞን ከሌሎች የሰማቸው ሲሆኑ ጻፍ አድርጉ። በሁለተኛ መደብ የቀረቡት ምሳሌዎች ሰለሞን ከሌሎች የሰማቸው ሲሆኑ በሶስተኛ መደብ የቀረቡት ምሳሌዎች ግን የራሱ የሰለሞን ምሳሌዎች ናቸው የሚል መደምደሚያ ላይ ደርሰዋል። መጽሐፈ ምሳሌን በመናጠናበት ጊዜ አንድ ልብ ልናደርጋቸው የሚገቡን ነጥቦች የሚከተሉት ናቸው። እነዚህንም ጻፍ አድርጓቸው። መጽሐፈ ምሳሌን በመናጠናበት ጊዜ አንድ ልብ ልንላቸው ወይም ልናደርጋቸው የሚገቡን ነጥቦች፣ አንደኛ ምሳሌዎቹ በዘፈቀደ የተነገሩና ከሳይንሳዊ ሳቤ ጋር የሚጋጩ አባባሎች አይደሉም። ይህ አንደኛው ነጥባችን ነው ማለት ነው። ምሳሌዎቹ በዘፈቀደ የተነገሩና እንዲሁ ማለት ነው። ምሳሌዎቹ እንዲሁ የተነገሩና ከሳይንሳዊ ሳቤ ወይም ሐሳብ ጋር የሚጋጩ አባባሎች አይደሉም። ከሳይንሳዊ ሳቤ ወይም ሐሳብ ጋር የሚጋጩ አባባሎች አይደሉም። ለምሳሌ ያክል አጥብቀህ ልብህን ጠብቅ የሕይወት መውጫ ከርሱ ነውና የሚለውን አባባል የወሰን እንደሆነ ምሳሌው የተነገረው ደምን ወደ ሰውነታችን የሚያሰራጨው አካል ልብ እንደሆነ በሳይንስ ከመረጋገጡ 2700 ዓመት በፊት ነበር። ምሳሌ ምዕራፍ 4 ቁጥር 23ን በኋላ ተመልከቱ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 መጽሐፉ የተጻፈው መጽሐፈ ምሳሌ ማለት ነው ከረጅም ዓመታት በፊት ቢሆንም ምክሮቹ ዛሬም ቢሆን ተግባራዊ ናቸው። ተግባር ላይ ለሚያውላቸው ማንኛውም ሰው የሚሆን ተቃሚ ትምህርትን ይሰጣሉ። ሁለተኛው ነጥባችን ደግሞ መጽሐፈ ምሳሌ ላቅ ያለ ግብረ ገባዊ ሐሳብን ወይም ሐሳብን እይታን ወይም አነጋገርን ያስተላልፋል። ፈጠን ይያላችሁ ጻፉ። ልድገምላችሁ። መጽሐፈ ምሳሌ ላቅ ያለ ግብረ ገባዊ ሐሳብን እይታን ወይም አነጋገርን ያስተላልፋል። አንድ ጮሌነትና ብልጠት የሚንጸባረቅባቸው አይነት አባባሎች መጽሐፈ ምሳሌ ውስጥ እንዲካተቱ አልተደረገም። ሌሎች ጽሑፎች ግን በእንዲህ ያሉ ወራዳና ዝቅተኛ በሆኑ አባባሎች የተሞሉ ናቸው። እኔ ብዙ ጊዜ እነዚህን ጽሑፎች ሳነባቸው ያሳዝኑኛል። መጽሐፈ ምሳሌን በሚናጠናበት ጊዜ ልብ ልናደርጋቸው ከሚገቡን ነገሮች ሶስተኛው ደግሞ ጻፍ አድርጉ ምሳሌዎቹ ይህ ሶስተኛው ነጥባችን ነው ማለት ነው። ምሳሌዎቹ እርስ በርሳቸው የሚጋጩ አይደሉም። ምሳሌዎቹ እርስ በርሳቸው የሚጋጩ አይደሉም። ሰዎች የሚፈጥሯቸው ምሳሌዎች ግን አንዱ ከሌላው ጋር በመጋጨት ይታወቃሉ። ለምሳሌ ያክል ከመዝለልህ በፊት ረጋ ብለህ አስብ የሚለው አባባል ተመልከቱ። ከመዝለልህ በፊት ረጋ ብለህ አስብ የሚለው አባባል የሚያመነታ ሰው ይከስራል ከሚለው አባባል ጋር ይጋጫል። ሌሎች እርስ በርሳቸው የሚጋጩ ብዙ ምሳሌዎችን ማቅረብ ይቻላል። የአንድ ሰው ሐሳብና አመለካከት ከሌላው ሐሳብና አመለካከት የተለየ እንደመሆኑ መጠን የሚያቀርባቸው ምሳሌዎችም እንዲሁ ይለያያሉ። መጽሐፈ ምሳሌ ግን በመለኮት ምሪት የተጻፈ በመሆኑ እንዲህ ያለ እርስ በርሱ የሚጋጭ ነገር የለበትም። በዚህ መጽሐፍ የተሰጡ ምክሮች ለሁሉም ጊዜ ለሁሉም ሰው ይጠቅማሉ። ወገኖቼ ውስጡ የተካተቱ እውነቶች ዘመን ሊያስረጃቸው ወይም ጊዜ ሊሽራቸው የማይቻላቸው ናቸው። ምናልባትም አንዳንዶች ስለ ወንጌል ምንም የሚናገረው ነገር የለውም ትሉኝ ይሆናል። እዚህ ላይ ግን ረጋ ብለን ብናስተውልና ሁኔታዎችን ለማጤን ብንሞክር በዚህ መጽሐፍ የተንጸባረቀው ጥበብ ራሱ ጌታ ኢየሱስ ክርስቶስ እንጂ ሌላ ሊሆን እንደማይችል በተረዳን ነበር። የራሱ ትምህርትን አስመልክቶ ሰለሞን የሚነግረን የሚያካፍለንም ነገር እንዳለው ነው የሚያሳስበን። ሰባኪው ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ፣ እርሱም ብዙ ምሳሌዎችን መረመረና ፈላለገ አስማማም ይላል መክብብ ምዕራፍ 12 ቁጥር 9ን ተመልከቱ። መክብብ 12 ቁጥር 9። አዎ ወዳጆቼ ይህንን ድንቅ ጌታን ስለምናመልክ እግዚአብሔር አሳረፈን። እግዚአብሔር ለዘላለም የተመሰገነ ይሁን።
Yeah.
አይደለም እንዴ ወዳጆቼ? ጌታ ኢየሱስ ክርስቶስ የሰላማችን ጌታ ነው፣ ማረፊያችን ነው፣ መኩሪያችን ነው፣ መደገፊያችን ነው። አዎ፣ አልፎ ምተርፎ ደግሞ መታወቂያ አርማችን ነው። እግዚአብሔር ለዘላለም ይክበር ይመስገን። መጽሐፈ ምሳሌ ለየትኛውም የሕይወት ገጽታችን የሚሆን መመሪያን እናገኝበታለን። መጽሐፉን የሚያጓጓ ካደረጉት ነገሮች አንዱም ይህ እውነት ነው። አንድ ታላቅ የቅዱሳት መጻሕፍት ምሁር የመጽሐፈ ምሳሌን አጻጻፍ ስልት አስመልክተው ባቀረቡት ጥናት የሚከተሉትን ነጥቦች አስፍረዋል። የመጽሐፈ ምሳሌ አጻጻፍ ስልት ሁለትዮሽ ወይም ጥንድ ነገሮች የሚንጸባረቁበት ነው። ለዚህም ምሳሌ እንዲሆነን የሚከተሉትን ጥቅሶች መመልከት ይቻላል። ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር ይላል። ምሳሌ 19 ቁጥር 29ን ተመልከቱ። ምሳሌ 19 ቁጥር 29ን ተመልከቱ። ሁለተኛው ደግሞ ሁልጊዜ ለጻድቃን ብርሃን ነው፣ የኃጢያን መብራት ግን ይጠፋል ይላል። ምሳሌ 13 ቁጥር 9ን በኋላ ተመልከቱ። ምሳሌ 13 ቁጥር 9ን እንደ መረጃ ማቅረብ ይቻላል። የመጨረሻው ጥቅሳችን ደግሞ የንጉሥ ቁጣ እንደ አንበሳ ግዛት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል ይላል። እዚህ ልድገሙ። የንጉሥ ቁጣ እንደ አንበሳ ግዛት ነው፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል ይላል። ምሳሌ 20 ቁጥር 2ን መመልከት ይቻላል። ተገርፎልሃል ወርዶ ከሰማይ፣ አትናፍሮ መስቀል ላይ ወልዋል። ሞትን ግን ሁሉ ኢየሱስ ሞቶታል። አትናፍሮ መስቀል ላይ ወልዋል። ሞትን ግን ሁሉ ኢየሱስ ሞቶታል። ዛያደምን ዘገያለ ምርጫው ያንተ ወንድም ያንተ ነ ይወል ተቀንጦል ሃል ይወል ምረ ይወል ሻላ ያለም ተዘደያለ ምጫው ያንተ ወንድም ያንተ ነው ሞት ይወል ተቀንጦል ሃል አድማጮቻችን እስካሁን ስታዳምጡ በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። እስቲያየት ወይም ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። ከቀሪዎቹ ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ደህና ደሩ በማለት እንሰናበታችኋለን።